ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 25 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 25 ቀን 307 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ወደህ ከተደፋህ ቢረግጡህ አይክፋህ በሚል ርዕስ ከዝግጅት ክፍላችን የቀረበው ወቅታዊ ሀተታ ከዜናው በመከተል ይቀርባል። ከዚያም በመጋቢት ወር 2010 ዓመተ ምህረት የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች በሚል ርዕስ በሃማ ቱማ ቀርቦ የነበረውን ሰፋ ያለ ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የወያኔ ቡድን የሥራ አስፈጻሚ አባል የሆነው ጌታቸው ረዳ ለዜና ተቋማት ለሰጠው ማብራሪያ በፌደራል ደረጃ ህጋዊ የሆነ አካል እሁድ መስከረም 24 ቀን ያበቃለት በመሆኑ ከሰኞ ጀምሮ በፓርላማ በካቢኔና በሌሎች የፌደራል ቦታዎች ተመድበው የሚሰሩ የወያኔ አባላትና የትግራይ ተወካዮች እንደማይሳተፉ ገልጿል። ስለሆነም የፌደሬሽን ምክር ቤትና የህዝብ ተወካዮች ምክር ቤቶች በሚል ስም የሚታወቁ ተቋሞች ትሪዎች ውስጥ ያሏቸውን አባሎች ማንሳታቸውንና በካቢኔና በሌሎች ቦታዎች ተመድበው የሚሰሩትንም ስራቸውን ጥለው ወደ ትግራይ እንዲሄዱ ትዕዛዝ የሰጠ መሆኑንና አብራርቷል። በመሆኑም ሰኞ መስከረም 25 ቀን የሁለቱም ፓርላማዎች የመፈቻ ስብሰባ ላይ የትግራይ ተወካዮች አይገኙም ተብሏል። ይሁን እንጂ ጌታቸው ረዳ በማብራሪያው የወያኔ ቡድን ከመከላከያ ከፍተኛ ተቋማት ከዲፕሎማሲክ ተቋማትና ለህዝቡ የኢኮኖሚና ማህበራዊ አገልግሎት ከሚሰጡ አካሎች ጋር ግንኙነት እንደሚቀጥል ተወስኗል በማለት መግለጹ ሙሉ በሙሉ ከአገዛዙ ጋር እትብቱን ያልቆረጠ መሆኑና የተወሰዱት እርምጃዎችም ለድርድር ተጽዕኖ ለማድረግ መሆኑ ይገመታል። ባለፈው ሳምንት የፌደሬሽን ምክር ቤት ተብዬው አፈ ጉባኤው የወያኔ ቡድን በትግራይ ምርጫ በማካሄዱ ህገ መንግስቱ ጥሷል ካለ በኋላ በትግራይ ተመሰረተ የተባለውን የክልል ምክር ቤትና አስተዳደሩን አግዶ በትግራይ የሽግግር መንግስት ለማቋቋም እንደታቀደና ይህንን ለማስፈጸም መከላከያ ሰራዊት እንደሚልክ መናገሩ ይታወቃል። በተያያዘ ዜና ያገዛዙ ልሳን የሆነው የኢትዮጵያ ዜና አገልግሎት በሰፈረው ዘገባ በትግራይ የሚገኙ አቃቢ ህጎች ወያኔ ባለስልጣኖች በሚደርስባቸው ተጽዕኖ ምክንያት የሥራ ማቆም አድማ ለማድረግ ያቀዱ መሆናቸውን ገልጸዋል። ሙያዊ ነጻነታችን ተገድቧል። በተለያዩ ምክንያቶች ፍትሃዊ የደሞዝ ክፍያ አይደረግልንም። ያለበቂ ምክንያት ከሥራ እየተባረር ነው የሚሉት እነዚህ አቃቢ ህጎች ተጽዕኖ ስለመረራቸው የሥራ ማቆም አድማ ለማድረግ መወሰናቸውን ገልጸዋል ተብሏል። ከ30 በላይ ስደተኞች ይዞ ከየመን ወደ ጅቡቲ ስትመለስ የነበረች አንድ ጀልባ በመገልበጧ ምክንያት በውስጡ ከነበሩ ተሳፋሪዎች የተወሰኑት መሞታቸውን የዓለም አቀፉ የስደተኞች ድርጅት አስታውቋል። ጀልባው ላይ የተሳፈሩት አብዛኛዎቹ ኢትዮጵያውያን መሆናቸው የተገመተ ሲሆን 8 ሞተው 12 የደረሱበት ያልታወቀ መሆኑንና 24 ደግሞ ህይወታቸው መትረፉን ተገልጿል። ስደተኞቹ የየመን ውስጥ ባለ ጦርነት ተሳፋ በመቆረጥ ህገወጥ አስተላላፊዎችን በመጠቀም ወደ ጅቡቲ በመመለስ ላይ ነበሩ ናቸው ተብሏል። ከፍተኛ ባለስልጣኖች ሀብታቸውን እንዲያስመዘግቡ ከ10 አመት በፊት የተደነገገ ቢሆንም እስካሁን ድረስ ሀብታቸውን ያላስመዘገቡ ባለስልጣኖች ምርመራ እንዲደረግባቸው ትዕዛዝ የተላለፈባቸው መሆኑን ታውቋል። ሀብታቸውን እንዲያስመዘግቡ ለመጨረሻ ጊዜ እስከ ሰኔ 30 ድረስ የጊዜ ገደብ ተቀምጦላቸው ያላስመዘገቡ 10 ሚኒስቴር ዴታዎችና 174 የአዲስ አበባ አስተዳደር ከፍተኛ ባለስልጣኖች ምርመራ እንዲደረግባቸው ለፌደራል ፖሊስና ለጠቅላይ አቃቢ ህግ አካላት ዝርዝራቸው የተላለፈ መሆኑን ተነግሯል። ባለስልጣኖቹ ሀብታቸውን እንዲያስመዘግቡ ማድረግ ያልተቋረጠ ክትትል የሚደረግበት ከሆነ መልካም ስራ ነው የሚሉት ክፍሎች ነባር ባለስልጣኖች የዘረፉትን የሀገር ሀብት በዘመድና አዝማድ እንዲሁም ወደ ውጭ አገር በማሸሽ ያከማቹት ስለሆነ በዚህ ላይ መደረግ ያለበት ክትትልና ስራ ትኩረት ሊሰጠው ይገባል ይላሉ። የአንበጣ መንጋ በሰሜን ወሎ ዞን በራያና ሀብር ወረዳዎች በሚገኙ 19 ቀበሌዎች በ27000 ሄክታር ላይ የታየ መሆኑና እስካሁን ድረስ በ1740 ሄክታር ላይ የተዘሩትን የማሽላና የጤፍ ሰብሎች ሙሉ በሙሉ ያወደመ መሆኑን የዞኑ የግብርና ጉዳይ ጽ/ቤት ገልጿል። የአንበጣ መንጋውን ለማስወገድ በአውሮፕላን የኬሚካል ስርጭት በመታገዝ ለማስወገድ ቢሞከርም በብዛት የተፈለፈለውን የአንበጣ መንጋ ለማስወገድ ያልተቻለ መሆኑን ነዋሪዎች እየገለጹ ይገኛሉ። እስካሁን በአገሪቱ ያሉት 3 የኬሚካል መርጫ አውሮፕላኖች በቂ ያለመሆናቸው ሲገለጽ የአንበጣ መነሻ ከምዕራብ ህንድ፣ ከሰሜን ሶማሊያ፣ ከየመንና ከምስራቃዊ ኤርትራ በመሆን ለመከላከል በጣም አስቸጋሪ መሆኑን ባለስልጣኖቹ ተናግረዋል። አድማጮቻችን የሉስ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ወደህ ከተደፋህ ቢረግጡህ አይክፋህ። ሰብእናችንን ለጥቂት ብርና ዶላር ከሸጥ ራሳችንን አዋርደን ላዋራጅ አሳልፈን ከሰጠን የሚደርስብን ውርደትና ሰቆቃ የራሳችን ውሳኔና ቋም ውጤት ከመሆን አያመልጥም። በየጊዜው የመጡብንን ጨቋኞችና አብዮት አውዳሚዎች ነፃ አውጪና ሙሴ እያልን ማቀፉን ካላቆም እነሱ የማይሆኑትን አይሆኑምና እኛ አጓጉል ተስፋችንን ታቅፈን ሰለባቸው መሆናችን አይቀርም። መንጌ መለያሉት ደናቁርት ኢትዮጵያን ባያሌው ጎርተዋል።
በዚያው ልክ ደግሞ የወያኔን ኮሎኔልና ግብዝ አጭበርባሪ ሙሴያችን ያሉትም ኢትዮጵያ ዛሬ ለምትገኝበት ሰቆቃ ተጠያቂ ናቸው። በመሆናቸውም ነው ደግመን ደጋግመን ከነስማቸው የምናነሳቸው። መሸምገል ከተገቢ ወቀሳ አያድንም መሞተም እንዲሁ። ባንዳዎች እኮ ነፍስ ያላወቁ ህፃናት አልነበሩም የጨረጨሱ ወይም ምራቅ የዋጡ ዜጎች እንጂ። ለዚህም ነው መለስ ዜናዊንም ሆነ ሌሎች የአገር ጸሮችን የምናወግዝ እንጂ በወጣትነት ሞቱ ብለን በማልቀስ መሳቂያ የማንሆነው። ጠላቱን ወዳጅ ብሎ ሊያቅፍ የተነሳን ዜጋ መከተል ሳይሆን ይህን አይነት ባህል እኛ ገና አናውቅምና ማውገዛችን ይቀጥላል። ኢትዮጵያዊነት ቋንቋ ነው። በሁሉም ፈርጅና መስክ ኢትዮጵያዊ ሆኖ መገኘት ነው ዋናው። ህዝብን እየፈጀ ያለ ኢትዮጵያን ይወዳል ብሎ ጥብቅና መቆም ድንጋይ ራስ መሆን ነው። ፍጅት እያካሄደ ያለውን ኮሎኔል ማወደስም በቀጣይ ጸረ ኢትዮጵያ ሆኖ መገኘት ነው። ውዳሴ ከንቱ ላይ ያሉት ሁሉ በተለይ በአሜሪካ ያሉ ከንቶች የነገጣቸውን ቢያሰላስሉም መልካም ይሆናል። ከሁሉም ጋር ጠባችን የግል አይደለም፣ ኢትዮጵያን የሚመለከት ነው። የደብረ በጥብጥ ወልፍም የለን። ትላንት ሆነ ዛሬ አቋማችን ጥላቻችን ፍቅራችን ኢትዮጵያን ይመለከታል። ኢትዮጵያን የሚጻረሩትን እንጠላለን፣ የሚወዳትን እንወዳለን። ለአገር ውስጥም ለባዕድም ሚዛናችን ይህ ነው። አንዳንዶች አሜሪካና ሌሎችን ስንቃወም በሌጣው የርዕዮተ ዓለም ወይም የግራነት ውጤት ይመስላቸዋል። ግራ በመሆን ከሆነ ሶቪየትንም ቻይናንም ምስራቅ ጀርመንንም ሶሻሊስት ነን ሲሉ አምነን በደገፍናቸው ነበር። በኢትዮጵያ ጉዳይ ዘመም ሲሉ ከሁሉም ተጋጭተናል። ከሻቢያም ከሶማሌም ከአረቦችም ጋር የተጋጨነው ኢትዮጵያን ብለን እንጂ አገራችንን ብንክድማ ነዋይም ስልጣንም የኛ በሆነ ነበር። ለኢትዮጵያ የማይበጀውን አገዛዝ አገር ወዳድ ብለን ብናቅፍማ ይህ ሁሉ ፍዳና መከራ መቀበል ባልተገደድ ነበር። እንዳየናቸው ውደቂ ባንዳዎች የታሪክ አተላም ብለን በተመዘገብን ነበር ማለትም እንችላለን። እንደ ድርጅት ጠላቶቻችን የበዙት የኢትዮጵያ ጠላቶች ብዙ ስለሆኑ ነው። የአሜሪካ ፕሬዝዳንቶችን የምናወግዘው በቅድሚያ ክሊንተን ተባሉ፣ ኦባማ ተባሉ፣ ትራምፕ የኢትዮጵያ ጠላት የሆኑ አገዛዞችን ደጋፊዎችና በዚህም ጸረ ኢትዮጵያ በመሆናቸው ነው። ይህ ነው ዋናውና መነሻው መጀመሪያውና መሰረቱ። ኮሎኔሉን አሲረው ሊሰይሙብን ሲነሱም ይህ ግለሰብ ለኢትዮጵያ ሳይሆን የእነሱን ጥቅም የሚያስቀድምና ወያኔን ጸንቶ ያገለገለ ዘረኛ በመሆኑ ለኢትዮጵያ ከቶም አይበጅም አይጠቅምም ብለን ገና ከጠዋቱ ተቃወምነው። በኦሮሞነቱ ጴንጤነቱ ወዘተ ሳይሆን በተጨባጭ አቋሙና ሰልፉ ጸረ ኢትዮጵያ በመሆኑ መረጃን ፈላጊ ስላልሆን በዙሪያው ተኮልኩለው ኢትዮጵያን ለጉዳት ያጋለጡት ሁሉ ላይ ሙግዘት ያሰማነው ጸረ ህዝብ አገዛዝን ኢትዮጵያዊ ብለው ተቀብለው ህዝብን ሊያደናግሩና ለጉዳት ሊያጋልጡ በመነሳታቸውም ነው። መስፈርታችን ማን ነው የኢትዮጵያ ወዳጅ ማን ነው ጠላት ለሚለው የምንሰጠው ምላሽ ነው። ዛሬ አዲስ አበባን ከተሞችን ብቻ ሳይሆን መላ ኢትዮጵያን ኦሮሞ ለማድረግ ፈርጀ ብዙ ዘመቻ እየተካሄደ ነው። አዲስ አበባ የኢትዮጵያ ህዝብ ዋና ከተማ ናት። አልፎም የአፍሪካውያን ዋና ከተማ ብትባልም ስህተት አይደለም። የአማራ ወይም የኦሮሞና የትግሬ ዋና ከተማ አይደለችም። ይህ ለድሬዳዋ ለናዝሬትና ለሌሎችም የሚሆን ሀቅ ነው። በግድና በጉልበት አዲስ አበባን ፊንፊኔ ኦሮሞ ለማድረግ በዘረኞቹ የተጀመረው ዘመቻ ደጋፊና አቀናባባሪ ኮሎኔሉ ራሱ ነው። ፍጅቱም የራሱ ሥራ ነው። በመተከል የተፈጸመውን ያጤኗል። እሬቻም በአዲስ አበባ የዚሁ ዘመቻ አካል ነው እንጂ የተወሰነ ህዝብ የግሉ ባህልና እምነት የመላ ህዝብ ተብሎ ሊቀርብም ባልቻልና ባልተገባውም ነበር። ግን ዘመቻው ክርስትና ሃይማኖት ተዋህዶ ላይ መሆኑም የዚህ ሁሉ አካል ነው። አምልኮተ ባዕድ መደገፉ አላህና እግዚአብሔር የሚሉትን እምነቶች ለመጉዳት መሆኑ ጥርጥር የለውም። ወያኔ ራሱ ከነ ኦነግ ጋር ሆኖ ቁቤን ያስቀደመው ኦሮምኛ በላቲን ፊደል መጻፉ ይጠቅማል ከሚል ሳይሆን ከሌላው ኢትዮጵያዊ ጋር የህዝቡን ግንኙነት ለማፍረስና ክፍፍልን ለማስፈን መሆኑን ያጣው የለም። አለብን የተባለውን ጭቆና መጣላት አንድ ነገር በጅምላ ህዝብን ባህልን ሃይማኖትን ቋንቋን ለመጥላት መነሳት ግን ሌላ ወያኔ ያማርኛ ቋንቋን ለማዳፈን የጀመረው ጥራዝ ነጠቅ እንግሊዝን መሰረት ያደረገውን ጥረት አሁንም እነ ኮሎኔሉ ቀጥለውበታል በእርምጃ ደረጃ አውንታዊ መነሻና መድረሻን ይዞ ሊቀርብ ዲሞክራሲ የሚችለውን ሁሉ በመሰረቱ ጸረ ኢትዮጵያ ጸረ አማራ ማጠየቂያ ሰጥተው ስለሚነሱ ተቃውሞ መሰማቱ ይግዶናል የወጠኑትም ፈራሽ መሆኑን ከወዲሁ ያበስራል ሚሊዮኖችን ፈሽቶ የብዙሃንን ታሪክና ባህል አፈራርሶ አዲስ ታሪክ ለመጻፍ መነሳቱ የሚያዋጣ አይሆንም ቱርክ አርመኖችን በተፈጀም ዛሬ አርመኖች የራሳቸው አገር ያላቸው ህዝብ እንደሆኑ አሉ ባጭሩ አማራውን ማጥፋት ሆነ አዲስ አበባን ፊንፊኔ ማድረግ መቼም አይቻልም ብልጥ ከሆኑ ከወዲሁ አርማቸውን አውጥተው በጊዜ ቢታረሙ የተሻለ መሆኑን ኮሎኔሉም ጭፍሮቹም ቀጥረኞቹም ቢረዱ ቢገነዘቡ ይሻላል ወዶ የተደፋው ህዝብ ብዙሃኑ እንዳይደለ ዛሬ ግልጽ ሆኗል ኮሎኔሉ በግል ስልጣን ጥም ያበደ ዘረኛ ለመሆኑ ችሎታ ቢስ ለፍላፊና ዋሾ መሆኑን ዛሬ ብዙዎች ተገንዝበዋል አሁንም ወዶ ገብ ባንዳ ምሁራኖች አሉት የሚጠበቅም ነው የናት ሆድ ዝንጉርጉር ነውና ቁም ነገሩ ግን በመጀመሪያ የተደናገረው ዛሬ ከሞላ ጎደል ነቅቶበታል ጸረ ህዝቦች የተለወጡ አገር ወዳዶች ሆነዋል ሊል የዳዳውም ከድጦ ወደ ማጡ እንጂ ነገዱ ደመቀ መቼም የሚለወጡ አለመሆናቸውን መቀበል ተገዷል የወያኔ መጋዦች መቼም ቢሆን የህዝብ ጠበቆች ሊሆኑ መጠበቅ የለበትም ኮሎኔሉ ያው ነው ዛሬም ቢሆን ኮሎኔሉ ይግዛን ብለው በመርጫም ተሳትፈው ወንበድናውን ሊያጅቡ የወሰኑት ሁሉ የህዝብ ተጨባጭ ጠላቶች ናቸውና መተፋትና በማጡ መደፋት ያለባቸው ናቸው የኮሎኔሉ የመርጫ ቧልት የወያኔን ቀልድ ደጋሚና እንደበፊቱም ምንም የማያስቅ ከመሆን አያልፍም በጸረ ዘረኛው ህዝባዊ ትግላችንና አመጽ እንተማመን ኢትዮጵያዊነት አቸናፊ ነው ውድቀት ለዘረኞች የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች ገሃማ ቱማ እትብቱ ተቆርጦ ካረፈበት ምድር የሰው ልጅ ካልኖረ ከራሱ ህዝብ ጋር ምን መጥኖ ያገኛል ያገር ልጅነቱ በተዛባ እድሜ ከራቀ ከናቱ ኃይሉ ገብረ ዮሐንስ ገሞራው በነሐሴ 1961 ዓመተ ምህረት አንድ ዲሲ 3 አውሮፕላን 7 ቶንን ጠልፈን ወደ ሱዳን ስንገባ በቅርቡ ወደ ሀገራችን እንመለሳለን የሚል ጽኑ እምነት ነበረን። ጊዜ አልፎ ነቃፊዎችና አዋራጆች ሲፈሉ አንድ የፈረንጆቹ ሰላይ የነበር ግለሰብ እኛን ያቀለለ መስሎት የጠለፉት አውሮፕላን እኮ እንቁላል የሚጫንበት ነው ብሎ ተችቶ አስቆን ነበር። ይህን ውዳቂ ግለሰብ ደርግ ጊዜውን ጠብቆ ሰደድን ሰርገህ ልትገባ ሞከርክ ብሎ ገሎታል። ቁም ነገሩ ግን ያጼውን ስርዓት ማክተሚያ መሆኑን ማወቃችንና ነጻ በሆነች ኢትዮጵያ ለመኖር ተስፋ ማድረጋችን ነው። ግን አልሆነም። ወደ ኢትዮጵያ ምድር ተመልሰን በትግራይም ጎንደርም ጎጃምም ልንታገል ብንችልም ለውጥ መጥቶ በአገራችን ልንኖር አልቻልንም። አለፈለት ቢባልም ቢሾፍበትም የአገራችን ወጣት ዛሬ ላስከፊ ስደት ተዳርጎ በቦሳሶ፣ የመን፣ ሊቢያ፣ ጣሊያን ድንበር ላምፓዱሳ በአሰቃቂ ሁኔታ እያለቀ ነው። ለዚህም ነው የገሞራው ቀጣይ ግጥምም ሲያጅበን እስከዛሬ የቀጠለው። ክንፍ የለኝ ሆኜ እንጂ ክንፍማ ቢኖረኝ መቼ አስችለኝ ነበር እኔ አንቺን ሳልጎበኝ? መቼ አስችለኝ ነበር እስከዛሬ ድረስ ያቺ ውድ አገሬን ሳላይና ሳልደርስ? ገሞራውም ለአገሩ ሳይበቃ በባዕድ አገር ሞቶ በኢትዮጵያ ግን ሳይፈልግ ሊቀበር ሆኗል። ሌላ ራሱን የቻለ ታሪክ። ባጭሩ ያሰብነው ዓላማ አልሆን ብሎ ቢዘገይም ቃል ኪዳናችንን ሳንክድ እነሆ እስከዛሬ በትግል ላይ አለን። አለን ባመጽ ለማለት በሙሉ አፍና ድፍረት የምንነሳውም ባያሌ ድለላ ሳንሸነፍ ችግርና መከራ ሳይፈታን ትግል መቀጠል በመቻላችን ነው። ያን ጀግናና ታጋይ ትውልድ ከልቡ ለአገሩና ወገኑ ቆሞ ለጋ ህይወቱን የገበረውን ሁሉ ዛሬ የሚያወግዙትን የሰው አሳማዎች መስማት መገደዳችን ደግሞ ያስቆጨናል። ለቀጣይ ትግላችንም ነዳጅ ሆኖ ስናይና ዛሬም ወጣቱ አይ ተስፋ ቆርጧል፣ በዲቢና ላሙዲ ተሸንፏል ሲባል ለውድ አገሩ መስዋዕት ሊሆን ተነስቶ ሲተካን መደሰታችን ደግሞ አልቀረም። ሆኖም አለን ባመጽ አዲስ ስርዓት እስኪታነጽ የሰማዕት ደም ፍትህን አግኝቶ እስኪታበስ ማለታችንን ግን አላቆምንም። ዛሬ ይህን ማንሳት ግዴታ የሆነው የደረስንበት የታሪክ ወቅት ዳግም እንደገና በአገርም ውስጥ ሆነ በደጅ ክንፍ አልባ መብት አልባ በአገራችን ባዕድ ተፈናቃይ ስደተኛ እንዳንሆን ነው። ለሶስት አራት ዓመታት የህዝባችን ትግል ተፋፍሞ ወያኔን ሊያስወግድ አምሮ እየገፋ ነው። በዚያው ልክ ደግሞ ወያኔና ጭፍሮቹ ይህን ትግል ሊያደናቅፉ በመዋደቅ ላይ ናቸው። ማን ያቸንፋል ግብግቡ በደም ታጅቦ በወገን ደም ታጅቦ በመካሄድ ላይ ነው። ጎርፉ ሲመጣ የመዘገ አይጥ ከየጉድጓዱ ብቅ ይላልና የምናውቃቸው ኮኑ አዳዲስ አይጦች ጥርሳቸውን አግጠው ብቅ ብለውብናል። ፈሪ ተለይ ነጋሪት ተጎሽሞ ማን አገር ወዳድ አርበኛ ማንስ ቡከን አስመሳይ ታጋይ መሆኑም እየታየ ነው። ግና ህዝብ በቃ ብሎ ተነስቷልና የወሳኝ ለውጥ ጊዜ በየተሬው ፈንጠቆ አለው እያለን ነው። በገዛ ቤታችን ባይተዋሮች ሁነን ኑሮ ተባለና ይኸው እንኖራለን ይህን ሁሉ መዓት ባናት ተሸክመን ሲል ገሞራው ያማረረውን ህዝብ የማሰለቸን በቃን ብሎ በማመጹ የወያኔ የውድቀትና መቀበሪያ ቀን መጣው ተቀበሉኝ እያለን ነው። አቤት ልንል ስንነሳ ግን ጋሬጣ እየጣለን ድላችንን ስንቀማ ቆይተናል። ያኔ በዚያ ጎህ ባልቀደደበት ዘመን ለትግል ስኬት አስፈላጊ የሆነው ድርጅት ምስረታ አዲስም ከባድም ሙከራ ነበር። ወደ ውጭ አገር አውሮፕላን ጠልፈን ልንሄድ ስናቀድ አውሮፕላን ላይ ወጥቶ የሚያውቅም ውጭ አገርንም ያዩ አንድ ወይም ሁለት ነበሩ።
መውጣት አስፈላጊ ሆኖ የተገኘው አንድም የተማሪውንና የህዝባችንን ትግል ለማስተጋባት ሲሆን በዋናውና ሌላው መንገዱ ደግሞ በውጭ ለትጥቅ ትግል ተደራጅቶ ለመመለስ በሚል ነበር። ከኛ ቀጥለው ሌሎች በወለጋ በኩል ወደ ሱዳን ወጥተው ይሃባም ሆነው ተመልሰው ታግለው የተሰውም ቆየት ብለውም የተውንም ነበሩ። ነዋለልኝ ጌታቸው ማርታና ሌሎችም የጠለፋ ሙከራ አድርገው መረጃው በደረሰው ጨካኝ መንግስት ተገድለዋል። የገዳዮቹም ማንነት ሚስጥር እንዳልሆነ ይታወቃል። ህይወታቸውን ገብረዋልም። የኛን እርምጃ በተመለከተ ብዙ ተብሏል። አብዛኛው ሐሰት ነው። አንድ ለፎ ማቀውን ሲጽፍ ከምዕራብ ጀርመንና አልጄሪያ ኤምባሲ ተመሳጥረው ያደረጉት ነው ብሏል። የሁለቱ አገሮች ጎራ ተጻራሪ እንደነበርም አላሳሰበውም። ሌላው የተቃዋሚ ድርጅት መሪ ነኝ ባይ ቱሪናፋ ደግሞ ጠለፋውን ያካሄዱት ከኛ አስፈቀደው ነው ሲል ቀጥቋል። የሀገራችን አይሮፕላን ከሱዳን ወደ አዲስ አበባ ተመልሷል። ለነገሩ ሰርቀው አገር ጎዱ ያሉንም ነበሩ። በካርቱም ኮበር እስር ያሉ ኢትዮጵያዊ ሌቦች ግን ከሰረቁ አይቀር አውሮፕላን መስረቅ ነው እንጂ ትምህርት አገኘን ብለውም አድንቀውናል። ያተረፍነው ለስድስት ወር በቡሪ ፖሊስ አካዳሚ እስርና ከሱዳን ወደ አልጄሪያ መባረር ቢሆንም ላቀድነው በር ከፍቶልናል። የአጼው መንግስት መልሱልን ሲበዛም ካልተመለሱም ለስብሰባ ካርቱም አንመጣም የሚል አቋም ሲነገርም ሱዳን ወደ ቻይና መስኮብ ምስራቅ ጀርመን ሊልከን ቢያማርጠንም ሁሉም ጋር አንሄድም፣ ግባችን በሱዳን ወይም አካባቢው ቆይተን መደራጀትና ትጥቅ ትግል መጀመር ነበርና በጊዜው ተራማጅ የነበሩት የሱዳን መኮንኖች ገዢዎች ሊመልሱን ባይፈቅዱም በፖሊስ አጅበው ወደ አልጄሪያ ሰደውናል። አልጄሪያ የቃል አብዮተኛ የተግባር አምባገነናዊ አገዛዝ ዘረኛ ዜጎችም የበዙባት መጥፎ ስደት። ያም ሆኖ የታሰበውን ድርጅት ለመመስረት ባስከፊ ችግር አልፈን በሚያኮሩ ወጣቶች በአገር ውስጥም በደጅም ትብብር እውን ልናደርገውም ችለናል። በጋራ ጥረትና ልፋት ይህ የራሱን ትረካና ዝርዝር ይጠብቅ እንበልና ዋናው ቁም ነገሩ ግን ለአገር ተብሎ ከተነሱና ከቆረጡ ብዙ ማከናወን መቻሉ ነው። እኛም ሆን አብረውን የተሰለፉት የነበራቸው ርዕዮት ቢኖራቸው እምነታቸው ትግላቸውና ሰልፋቸው ለኢትዮጵያና ለደሃው ጭቁን ህዝቧ ነበር። በሃይማኖትና ዘር ሳንከፋፈል ልንሰለፍ የቻልነውም በጋራ የምንወዳትና ልንሞትላት ዝግጁ የሆንላት ኢትዮጵያ ስለነበረችን ብቻ ነው። የአገር ተምቾች ዛሬ ያን ትውልድ በአገር አጥፊነት ሊከሱ ሲውገረገሩ ያውም ብዙ መቶ ሺህ ለጋ ህይወትን አጥፍተው በጉዲሳማ ጆሮ የምናልፈው ብቻ ሳይሆን ያን የጀመርንባቸውን ትግል እንድንቀጥልባቸው ሞራልና ግፊት ሰጥቶናልና ጸንተን እንታገላቸዋለን። በክልል ተበልቶ እርስ በርስ ሊናከስ ተነስቶ የነበረውም ለአንዲት አገር ኢትዮጵያ የተሰዋነውን ከቶም መቼም ሊወቅሰን የሚችል አይደለም። ያኔ ለትግል የተነሳነውን ሁሉ በልዩ ልዩ ምክንያት የሚያወግዙ በፊትም ነበሩ፣ ዛሬም በአሰቃቂ ደረጃ ፈልተዋል። የሚተቹን ጥፋታችን ባልሆኑ ጉዳዮችና ክስተቶች ነው። እኛ አመጽ አመጽ ብለን አልተወለድንም። ወደ አመጽ የገፋን የነበረው አልሃሪ የአጼ ስርዓት ነው። እነ በላይ ዘለቀን የሰቀለውና ምድረ ባንዳን የሾመው አጼው የነ መንግስቱና ገርማሜ ንዋይን የመፈንቅለ መንግስት ሙከራ በአሜሪካ ድጋፍ አክሽፈው ከዚህ ሙከራ ግን ትምህርት ቀስመው ለውጥ ለማምጣት ፈቃደኛ ቢሆኑ ኑሮ የእሳቸውም የስርዓታቸውም መጨረሻ የተለየ ይሆን ነበር። ዛሬም ለምሳሌ ወያኔ በግፉና በዘረኝነት በመቀጠሉ ህዝብ እምብኝ ብሎ ሊያመጣበት ለሚችለው አሰቃቂ እልቂት ተጠያቂ ራሱ ነው። ጥፋቱ የወያኔ ነው። የካቲት አብዮትን የጠራ የአጼው ስርዓት በመሆኑ የዜጋ ግዳጃቸውን ሊወጡ በተገደዱ ተራማጆችና ወጣቶች ላይ ውግዘት መከመሩ ፋይዳ ቢስና ከታሪክ ሂደትም የተጣላ ይሆናል። እንደልካቸው መኮንንም የጠገና ለውጥ ሊያሳፍነ ሲሞክር ሰራተኛው ህዝብ በጠቅላላ ስራ ማቆም አድማ ይቅርታ ጊዜ አልፏልና ወገድ ያለውም አለ ምክንያት አልነበረም። ከዚህ ተያይዞም ሊነሳ የሚገባው ደግሞ ያለን የነበረን ስርደገምድልነትና ጭቆና የለም ማለቱ ችግርን የሚፈታ ሳይሆን የሚያባብስ መሆኑ ነው። ያዘው ስርዓት የፊውዳል ስርዓት ነበር የሚለውን ሊክዱ የከጀሉ የታሪክ ላጲሶች ብቅ ማለታቸውንም ባሁኑ ጊዜ እየታዘብን ነው። ጭሰኝነት፣ ገባርነት፣ ምርትን ለባላባቶች ማስረከብ እና በድህነት መማቀቅ መቼ ታይቶ ሊሉ የተነሱትን መቼም ታውረዋል ብንል የለሆሳስ ንግግር ይሆናል። ሐቁ ሌላ ነውና ያርሷደሩ አይን ያወጣ የመበዝበዝና መሰቃየት ሁኔታ ለአርሷደራ መጾች መፈንዳት በደቡብም በጎጃም ምክንያት ከመሆኑ ባሻገር መሬት ላራሹን አብዮታዊ መፈክርም አድርጎታል። ፀሐይ የሞቀው ህዝብ ሁሉ የሚያውቀው ሐቅ ነው። ብሔራዊ ከበርቴ የሚባል መደብ ሊከሰት ታግዶ አቀባባይና ቀጥረኛ ከበርቴዎች ተፈልፍለው ሰርቷደሩንም ህዝብ መፍነፍ ገው ሲበዘብዙና ሲያስፈዘብዙ እንደነበርም የሚረሳ አይደለም። የደቡብ ጢሰኛ አርሷደር ላይ በሃይማኖትም በብሔረሰብም ደረጃ ጭቆና እንደነበረበት የማይካድ ሆኖ ሳለ ዛሬ አይናቸውን ጨፍነው ይህን ሐቅ የሚክዱት ደግሞ ዛሬ በዚህ መስክ ላለው ችግር ከፍተኛ አስተዋጽኦ አድራጊና አሁንም ችግር ፈጣሪ ሆነው ይፈረጃሉ። እነዚህ ሐሳዊዎች የሰለጠኑና ያወቁ መስሏቸው ኢትዮጵያዊውን የኔ ቢጤ ልጅ ዋለልኝን ሊያወግዙ ቢጥሩም ዋለልኝ ለዩኒቨርሲቲ ትምህርት ሳይበቃ ያኔ ደራሳ ይባሉ በነበሩት በሚጫ ቱለማ በኦጋዴን ጭቆና ይወገድልን ትግሎች ብቅ ብለው ባፈናም በግድያም እንደተጠቁ የምናውቀው ነው። እነ መንግስቱና ገርማሜን ዋይ ወዘተ ሲሰቀሉ እነ ማሞ መዘምር ሲገደሉ የተማሪዎቹ ሚና ምን ነበር? ማነውስ ግድያውን የፈጸመው? የኤርትራ ነጻ አውጪ ግንባር የትጥቅ ትግል በ1960 ዓ.ም ሲጀመር ዛሬ የሚወገዙት ተማሪዎች ሁሉ ነቅተው መሬት ላራሹ ብሎ ለመሰለፍም ብዙዎች አልደረሱም ነበር። ጭቆና ነበረ፣ አሁንም አለ። በሃይማኖት የነበረው ልዩነት እንዲወገድ ክርስቲያኑም ሳይቀር ሙስሊሞቹን አጅቦ በየካቲት 66 ታግሏል። የሌለን ጭቆና አለ ብሎ ተሰልፎ ህይወቱን የሚገብር ያበደ ሰው አልነበረም የለምም። ሙስሊም ዜጎች ወያኔን ይኸው ለአምስት ዓመታት ወጥረው የሚታገሉትና መስዋዕትነትንም የሚከፍሉት ለቀጣይ ኢትዮጵያዊ ትግል አርአያ የሆኑት በወያኔም የሃይማኖት ጭቆና ስለሰፈነ ነው። የአሰቦት ፍጅት፣ የአዲስ አበባ አንዋር መስጊድ፣ የአደባባይ ኢየሱስ ጎንደር ግድያዎችን ማስታወስም ይበቃል። የባህታዊ ፈቃደ ስላሴን መገደል፣ የሙስሊም ምዕመናን መሪዎች መስዋዕትና ወደ ቅሊንጦ ዝዋይ መጋዝ፣ የዋልድባ ቀሳውስት ላይ ግድያና ስየል መፈጸሙ፣ ይህ ሁሉ የለም አልነበረም ሐሰት ነው የሚለን ወያኔ ብቻ ከነጭፍሮቹ ነው። አሁንም ቢሆን መብት የተረገጠ የሚለውን ህዝብ ማዳመጥና ፍትህና እኩልነትን ለማስፈን በጋራ መታገሉ እንጂ ጭቆና የለም ብሎ መካዱ ለኢትዮጵያ አይበጃትም። የመከራችን ሌሊት ሊያልቅ ሲቀርብ የደነቆሩ ዘረኞችና መደዴ ፖለቲከኞች ለባሰ ጥፋት ሊደርጉን ደፋ ቀና ማለታቸውን ቀጥለዋል። የሰሞኑ የክህደት ልምዱ የአባይ ፀሐዬ ተዘጋጅተዋል ተዘጋጅተናልና እንጨራረስ ንግግር የሚያስታውሰኝ ካለ የሚፈታ ከተማ አዋጅ ቢነግሩበት አይሰማን ነው። አባይ ፀሐዬ ጠንቅቀን በምናውቀው በወያኔ ታሪኩ ልክ እንደመለስ ጓዳላቸውን ሳይቀር የመክዳትና የፈሪነት ታሪክ ነው። የኢትዮጵያን ህዝብ ከሃዲዎችና ፈርጣጮች ለገንጣዮች አጋልጠው እንዳስጠቆት ብናውቀም ወያኔ የኢትዮጵያን ህዝብ የሚያቸንፍበት አቅምም ሁኔታም የለም። ህዝብ ተባብሮ በወያኔ ላይ እስከተነሳ ድረስ ወያኔ ኃይል ያለውም ይተናል። የመገንጠል ቀሸቱም ቀሸት ይሆንበታል እንጂ አይጠቅመውም። እልቂት ይሁን ከተባለም ማን እንደሚያልቅ በዘረኝነት ላልታወረው ሁሉ ግልጽ ነው። የማይድን በሽተኛ የሆነ ወያኔ እንደ አጼ ልብነ ድንግል ጦር አምጡ ብሎ ቢማጸን የሚታደገው ማንም ወይም ባዕድ የሚያገኝ አይሆንም። የሩዋንዳ አይነት እልቂትን ጋብዞ ታሪካችንን ሊያቆሽሽ ቢጥርም የሚሳካለት አይሆንም። እንዳይሳካለት ግን በወያኔ ወድመድ ውስጥ ነጋጠባ ዘው የሚሉትን መደዴዎች መምከር የግድ ነው። ቢመከሩ አልሰማና ትግሉን እያንደፋረሱ ያሉ አላዋቂ ሳሚዎች መበርከታቸው የሚካድ አይደለም። በእነዚህና በወያኔ ቅጥረኞች፣ የባዕድ ተቀጣሪዎችና የለየላቸው የሥልጣን ጥመኞች መሃል ልዩነት አለ። ከሃዲና ቅጥረኞችን ለመምከርም በጊዜ ከህዝብ ይቅርታ ጠይቁ ውጭ ጊዜ አናጠፋም። ደግመን ማሳስበናቸዋል። የወያኔ አባሎችና ተለጣፊዎች ሳይቀር ከወንጀሉ ጎራ ከወጣችሁና ወደ ህዝብ ፊታችሁን በደግና በሐቅ ካዞራችሁ መገናኛ ቦታ አናጣም ስንል ቆይተናል። አሁንም አላቋረጥንም። ፍትህን ማወቅ ማየት ያቃተውን ጠቅላይ ሚኒስቴር ተብዬ ባስመሳይ ወይም በከተሜዎች አነጋገር ፎርጅድ ኦሮሞ ለምሳሌ ወርቅነህ ገበየሁ ሆነ ሌላ ለመተካት መከጀል ጉልቻ ቢቀያየር ወጣ ያጣፍጥም ነው። ቀደም ብሎም እንደ በረከት አይነቶቹ አስመሳይ አማሮች ተለጣፊ ቡድናቸውን ይዘው የት እንደደረሱ አይተናል። እስረኛ ፈታን ባሉ ማግስት አስቸኳይ ጊዜ አዋጅ አውጆ መግደልም ማሰርም ጮሌነት ሳይሆን በራስ ላይ ጥፋትን ማውረድ ነው። ዋናው ትኩረታችን ያወቁ መስሏቸው የህዝብን ጎራ እንደ ደንባራ በሬ የሚያተረማምሱትን ይመለከታል። ተቃዋሚ ነን ብሎ በዚያው የወያኔን አቋምና ፍላጎት አስተጋቢ መሆን በወልቃይት ጠገዴ ጉዳይም ሆነ በድርድር ያስጠይቃል። የህዝብን የሙት ከተማና ሌሎችንም አድማዎች ተጻሮ ወይም ለመከፋፈል ሲንደፋደፉ መገኘት ስህተተኛ ያደርጋል። ጉዲ ሰማጆሮ እነ ያፋንም ጸረ አማራ ብሎ ለመክሰስ መፍጨርጨር፣ ያውም ከሳሾቹ በወጣቶች ላይ ወንጀልና ሽብር በማካሄድ የሚከሰስ ሆነው ከመደደኝነትም በላይ ተራ ቀጣፊ መሆን ነው። ወያኔና ጭፍሮቹ ነጋጠባ ሊያጃጅሉን ልንፈቅድላቸው ከቶም አይገባም። ወርውራው ቢሰቱት ያልጎዱት ይመስለዋል የተባለውን ሞኝ ሆነን ሁሌም ለወያኔ ሰለባ መሆናችን መቆም አለበት። በተለምዶ አነጋገር እርቅ ያልፈለገን ገበሬ ንጉስ አያስታርቀውም ይባላል። እርቅና ስምምነት ሲጠየቅ የነበረው ህዝብ ከእንግዲህ በቃኝ ብሎ ባለበት እርቅ ብለው የሚዳክሩትንም ከመደዴ ፖለቲከኞች እንጨምራቸዋለን። ገሞራውን ያስታውሰኛል። አጥፍቼው ልጠፋ ከነቃም ሊያጠፋኝ፣ ደሙን ተዋህጄ ጉልጥምቱን ልልሙጥኝ፣ በክስተቴ ገዘብኩ ለመኖር ካልበጡኝ፣ ብልጡማ አስጠጋም ምናልባት ሞኝ ባገኝ። ደርግ ሊወድቅ ሰሞን አንዳንድ ሞኞች በቀቢጸ ተስፋ ተውጠው ለምንስ ኢሳይያስ በአዲስ አበባ መሪ አይሆንም ብለው ሲጠይቁ ተደምጠው ነበር። ኢሳይያስም ባልደረባዎቹም አንዳንዶቻቸው ውልደታቸው ከወደ አድዋ ትግራይ ቢሆንም ለዓመታት ግንጠላ ኤርትራ ብለው ታግለው ከመቅጽበት አንድ ጠዋት ኢትዮጵያዊ ሊሆኑ አይችሉም፣ አይታሰባቸውም። ቢከጅሉም ተከታዮቹ እሺ አይሏቸውም። ወያኔዎች በትግራይ የበላይነት የሚያምኑ ጸረ አማራ ጸረ ኢትዮጵያ በመሆን የሸበቱ ዘመን ያሳለፉ ናቸውና የደነቆሩ ዘረኞች ናቸውና ዛሬ ሊለወጡ መጠበቅ ይወድቅልኛል በሚል በሬን እንደተከተለችው ቀበሮ ከመሆን አያልፍም፣ አይሆንም፣ አይከሰትም። ያንኑ ዘረኝነታቸውን እስከ መጨረሻው በጎስቋላ በቅሎም ላይ ሆነ በከርካሳ ባሌላ ሊነዱ ነው ምኞታቸው። የዘንድሮ ሞኞች ደግሞ ወያኔ አደብ ገስቶ ከህዝብ ሰምሮ ላለውና ለመጪው ቀውሱ መፍትሄ ሲፈልግ ይታያቸዋል። በጎ ቀጽታ አሳየን ባሉ ማግስት በግድያው ሲቀጥልና አዋጅ ሲያሽጎደጎድ የሽግግር መንግስት አይታሰብም ሲል ሊማሩ ሊነቁ ያልቻሉ አሉ። በዚህ በዚያ ተሰባስበው ጥራን እንጂ ጌታው ሊሉት ተዘጋጅተዋል። በወያኔ ቢሶ ሊጠራቸውም ሊሰማቸውም ከቶ ዝግጁ አልሆነም። እሰየው ብንል የሚፈረድብን አይሆንም። በቀድሚት አጫውቶ በድህሪት ዝመቶ ከፊት አጫውተው ከኋላ ዘረፈው ወያኔዎች በሚገባ የሚያቆጠረፈው ነው ቆይቷል። የማይሆንን ነገር ይሆናል ብሎ መታከቱ ያገርን ጉዳይ የሚመለከት ከሆነ ጉዳቱ ከፍተኛ ነው። ይቻላል ይሆናል ሜዳ እንደፈገራ ሊሆን ቢችልም ሀቁ ሲከር ደግሞ ሽሮ ሜዳንም አክልም ማለት እንችላለን። ለዚህ ነው ወያኔ ያፈና አዋጅ ሲያውጅ ይኸው የምናውቀው ወያኔ ይህ ነው ብለን ስንቆይ ግን አደብ ገዛው ህዝብን አዳመጥኩ ሲል ምንድነው ይህ ጉድ? የምናውቀው የደደቢቱ ዘረኛውና አውሬው ወያኔ አይደለም ብለን የተናገርነው ተመክሮ አስተማሪ ነውና ወያኔን ከመስረታው ጀምሮ በቅርብም በሩቅም በውስጡም ካዩትም ከሰማነውም ሁሉ የምናውቀው ነንና ለኢትዮጵያ ስለቆም ከናጋሮቹ ወግቶን ደም ተቃብተናልና የጓዶቻችንና ብዙዎቹን ደብዛ እስካሁንም አጥፍቷልና ስለወያኔ ምንም ቀጀትና ድንግርግር የለንም። መጥፋቱ ብቻ ነው መፍትያችን። የግብረስየልን ክብረ ጭካኔ ጥሶ ያለፈው ወያኔ ይዟቸው ኢሰብአዊ ስቃይን የተቀበሉ እስረኞችን ተመክሮ ማጤኑ ራሱ የወያኔን ጭራቀነትና ፋሽስትነት ገልጾ የሚያሳየን ነውና የኢትዮጵያ ህዝብ አዲስ ልብስ እንጂ ድሪቶን አይፈልግም። ሳልቫጅ መሪዎችን አይፈልግም። በተግባር አይተናቸው ምንም ጥቅም ሊሰጡ ሳይችሉ ቆይተውና አልፎም አገርን ጎድተው የከረሙትን እንደገና ወደ ስልጣን ቦታ ልናመጣቸው መታሰብ የለበትም። ውራጅ እንዲለብስ ህዝባችን አልተፈረደበትም። ትላንት የት ነበሩ ስንል በደም ሲጨማለቁና አገርን ሲያስለቀሱ እንደነበሩ እያስታወስ እንደገና ግዙን ጨፍሩብን ልንላቸው አይገባንም። የቀይ ሽብር ወንጀለኞችን ነፍሰ ገዳይ ወያኔዎችን ሰብእናቸውን መርካቶ የሚያወጡ ካህዲዎችን ልናዳምጥም ሆነ መድረክ ልንሰጣቸው መታሰብም የለበትም። ለዚህም ነው ወያኔ እገሌን አንስቼ በእገሌ ልተካነኝና ትግሉን አብርዱልኝ ሲል ወግድ የምንለው። እሳት ካየው ምን ለየው? ገሙራውን እንደገና ልትቀስ ጎርፍን ተገናርጎ እቡይ ዋናተኛ ጫዋ መስሎ ገብቶ ውስጥ ተንኮለኛ እችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ይህ አይነት ውስጥ አንኪር ደባ አይደለም ወይ በወርሃ ማዶት የበቀለን ጉዳይ። ህዝብ ለፍርድ ሲመኛቸው ታሪክ ለትቢያ ሲያጫቸው ተመልሶ በስልጣን ቦታ ላይ ቁጭ እንዲሉ መፍቀድ የለብንም። እገሌ እውነትም ያመራር ችሎታ አለው። 27 ዓመት ከወንጀል አውድማ ከርሞ ባለፈው ሰሞን ወያኔን ወቀሰ፣ ደመቀ፣ አብይ ለህዝብ ቆመ ወዘተ የሚባለው ሁሉ አሳፋሪ ነው። የዘወትር ጅሎች ናቸው ያሰኛል። ይህ ደግሞ አገር ትግላችን የሚጠይቀው አቋም አይደለም። በዚህ ረገድ የኢትዮጵያ ምሁሮች ሚና በተለይም በውጭ አገር ያሉት አጠያቂ ከሆነ ቆይቷል ማለት እንችላለን። ሁሉም አለማለታችን ግልጽ ነው። ህዝብን በመከፋፈል እርኩስ ዘመቻ ላይ ያሉ ጸረ ወያኔን ማዕቀብ ለማደናቀፍ የሚጥሩ ለባዕዳን ያደሩ አገር ወዳድ ድርጅቶችና ሰማዕታትን የሚዘልፉ በአጠቃላይ ለወያኔ ያደሩትን ማለታችን መሆኑ ግልጽ መሆን አለበት። በሀገራችን ኢትዮጵያ የረጅም የነጻነት ትግል ጉዞ ወጣቶች ሙሮች ከፈተኛ ሚና ነበራቸው አሁንም እንዳላቸው እያፈዩ ነው። ሙሶሎኒና ግራዚያኒ የሀገራችንን ሙሮን ፈሽተዋል። ወጣት አርበኞች ራሳቸውን ጥቆራን በሳብለውም ለለውጥም ለሀገር ነጻነትም ተሰውተዋል። የተራማጅ ተማሪዎችን ዴሞክራሲያዊ ትግልና የከፈሉትን መስዋዕትነት ከየካቲት 66 አያይዞ መጥቀስ የሚቻል ነው። ደርግ የሚሉት ጭራቅ በህዝብ ላይ ሲመጣም ወጣቶች በያፓጎን ተሰልፈው ለሽብርም ለነጻርምጃም ተዳርገዋል። በትጥቅ ትግልም ከፍተኛ መስዋዕትነትን ከፍለው አኩሪ ታሪክን አስመዝግበዋል። ወያኔ ለስልጣን ሲበቃ ጸረ ኢትዮጵያዊ ቡትሮስ ጋሊ አዲስ አበባ ሲመጣ ያገርን ጥቅም አስቀድመው ወጣቶች ደማቸውን በትግሉ አፍሰዋል። ኢያግ ሲመሰረትም ጫካ ገብተው ወያኔን ተፋልመዋል። ወያኔ ከአምስት አመት ጀምሮ በሙስሊሙ የመብት ትግል ሆነ በጎንደር፣ ጎጃም፣ ወሎ፣ አረርጌ፣ ጅማ፣ ወልዲያ፣ አምቦ፣ ወለጋ ወጣቶች ትግሉን አፋፈመው ቀጥለው ወያኔን አንገዳግደው ወደ ውድቀቱ መርተው አቅላፋጥተውት እንደ እብዱሻ እንዲጮህ አድርገውት ሊሸኙትም ተዘጋጅተዋል። አኩርተውናል ብንል ማጋነን አይሆንም። ከዚህ ላይ የጎደለና በአሁኑ ጊዜም በጣም አሳሳቢ ሆኖ የምናገኘው አንድ ክስተት ደግሞ በአብዛኛው የትግራይ ወጣቶችና ምሁራን ንዑስ ከበርቴዎች በዚህ አገር አድን ሰልፍና ተቃውሞ ላይ አለመገኘታቸው ነው። ገና ከጠዋቱ በበኩላችን የትግራይ ህዝብ የጭቆናውን ተረፍ መረፍ ተረፍራፊ በማግኘት የህዝብ ጠላት ሆኗል ይል የነበረውን ፍረጃ አንቀበለውም ብለን በገሃድ ቆመናል። በተያያዘም ወያኔ ሻቢያ ብሎ ዜጎችን በእብሪትና ኢፍትሃዊ መንገድ ከሀገር ሊያባረር ሲነሳ ተቃውመውናል። በትግራይ ህዝብና በወያኔ መሃል ልዩነት መኖሩን ጫና በመስጠታችን እናንተማ ያው ትግሬዎች ስለሆናችሁ ነው ተብለንም ነበር። የትግራይ ምሁሮች ባብላጫው የወያኔ ትምክህትና ዘረኛነት ሰለባ ሆነው ከሌላው ኢትዮጵያዊ ተነጥለው ሲቆሙ በዘር ቆጠራ ሲሰማሩ ተጨፍነው ህዝብን ሲያስቀይሙና የትግራይን ህዝብ ለአደጋ ሲያጋልጡ ይህ አቋምና አካሄድ ወደ ጥፋት እንደሚወስዳቸውም ደጋግመን አሳስበናል። እንበለውና ከሱና ዘለፋው ግን ከመርሃችን ፈቀቅ አላደረገንም አቋምም አላስቀየረንም። ወያኔ ሶማሌውን በኦሮሞ ላይ በማስነሳትም ምን ያህል ደም እያፋሰሰ መሆኑን አይተናል። በዚህ ረገድ ጽንፈኛነትን የማንንም ብሔረሰብ ቢሆን የሚያራግቡትን ኢትዮጵያን ትጎዳላችሁና አቁሙ እንላቸዋለን። ጽንፈኛነትን በጽንፈኝነት ዘረኛነትን በሌላ ዘረኝነት ልንተካ መነሳቱ ለኢትዮጵያ ጉዳት እንጂ ስርየትን አያመጣም። ለዚህ ነው በህዝብ መሃል ክፍፍልና ጥላቻን ሊያስፋፉ የሚጥሩት ወያኔዎችና ሌሎች ጭፍሮቻቸው ጸረ ኢትዮጵያ ናቸው የምንለው። አማራው ከኢትዮጵያ ይገንጠል የሚል ሸንካላ ጥሪን ያስደመጡ የመቀሌ ውላጅና ምልምል አስመሳይ አማራዎችንም አልሰማንም። በተያያዘም የወያኔን መሰሪና ጭካኔ የተሞላበት ስልት ሁሉ ማየት እንገደዳለን። ወያኔ ገና ከጠዋቱ በሰርጎ ገብ ስራ ሙሉ እምነት የነበረው ነውና ይህንንም ካለቃው ከሻቢያ የተማረው ነው የህዝብን ትግል ለማፈን ስለላና አደናጋሪ ፕሮፓጋንዳን በማሰራጨት ብዙ ጉዳት አድርሷል። ይህን ማድረጉ ወይም መሞከሩ በራሱ አስወቃሽ ላይሆን ቢችልም ራስን መጠበቅ አለበትና የሚሞኝለት ሰው ማግኘቱ ግን ነው ችግሩ። የአንድ ብሔር ድርጅት ዋና መሪ ለምሳሌ የወያኔ ደህንነት የወር ደሞዝ ተከፋይ ተቀጣሪ ነበሩ። ጊዜ ያለፈበትን ቅጥረኛ አስሮ የመልቀቅና ወደ ህዝብ ጎራ ወደ ድርጅት ማስጠጋትን ወያኔ እየሞከረው ካደም ሁለቴ ሳይሆን ከዚያም በላይ ተሳክቶለታል። ልደቱ የተባለውን ለምሳሌ በሰላይነት ቀጥረው ወደ ኢህአፓ ሊያስገቡት ብለው ሲያቀታቸው ወደ ቅንጅት በኢዴፓ ስም ከተው ጉዳት ማድረሳቸውን በቅርቡ አንድ የወያኔ ደህንነት አባል የነበር ነግሮናል። በጊዜው ይህን ሰው ተጠንቀቁ ብንል ቀንታችሁበት ነው ብለው ያወገዙንና ወያኔውን ያወደሱ ጥቂቶች አልነበሩም። ግለሰቡ ለይስሙላ ለወር ታሰረና ማንዴላ የሚል ቅጽል በወያኔ ገፋፊነት ተሰጥቶት ጉዳት አደረሰ። ጉዮ የተባለ የቦረና ተወላጅ የወያኔ ተቀጣሪ ሆኖ جن تاسرو تفتا بميل شفان نايروبي مستو جاتاني عالين بكروسيونن تتقطو بوتيلو كولت يوياني نفتا قداو اتشنان تتواس قدلو تاد ليلاو دغمو تاسرو يتفتا بميل نايروبي ان نيما نوغون تتقطو بدنبر يالن يسلطانا سفر سايكر كايجبو هالا ودوياني كرتو تقران تتو سفرون اسجم تسوال زارين بزيانت በየድርጅቱ የተሰማሩት አጥፊዎች ማነት ለሚመለከታቸው ድርጅቶች በንጠቆመም ጆሮ ዳባ ብለው እንዳሉ የሚታወቅ ነው። የጣላትን ጥቃት ለመከላከል እጃጥፎ ከመጠበቅ ይልቅ ጣላትን ፈርጎ ገብቶ ተንኮሉን ማወቅና ማክሸፍ ስምሪት ራሱን ይቻልና በደርግ ጊዜም በድርጅት ደረጃ በስራ ላይ የዋለ ነው። ጽንፈኞች የሚያደርሱት ጉዳት ግልጽ ሆኖ ሳለ ጽንፈኝነትን ወያኔ ራሱ እንደሚያበረታታ የምናውቀው ሲሆን ሌሎች ደግሞ በይፋ አማራን ረዱ ለሚሉት ወፈፍቲዎች ሁሉ መድረክ ሲሰጡ ቆይተዋል። ካምፓላ ኡጋንዳ በነበርኩባቸው አመታት የወያኔ የኬንያ ኤምባሲ የጸጥታ ኃላፊ የነበረ ግለሰብ አሁን በውጭ ጉዳይ ሚኒስቴር አዲስ አበባ ይሰራል በካምፓላ የነበረን አንድ የኢትዮጵያ ምግብ ቤት የኢሃፓ ንብረት ነው ብሎ በመጠርጠሩ በምግብ ቤቱ በአፋላፊነት ይሰራ የነበረን ወጣት ስደተኛ ልጅ መልምሎ እንዲሰልለን በቀጠረበት ጊዜ በመኪና ከከተማ ውጭ እየወሰደ የሰጠው ስልጠና ትዝ ይለኛል። ልጁ ልቀጠር ወይ ብሎ ሲጠይቀን አንታዊ መልስ ሰጠን። የወያኔንም ክፍያ ለስደት ኑሮው እንዲያውለው ነግረነው የወያኔ ወሬ አቀባይ ሆኖ ቢያንስ ለአመት ሰርቶ ነበር። ወደ ስልጠናው ስመለስ ወያኔ የነገረው አንደኛ እነማንን መሰለል እንዳለበትና ከውጭ ሀገር ወደ ምግብ ቤቱ የሚመጡትን ሰዎች ስም ማወቅ፣ ሁለተኛ ድርጅቶች ሆኑ ቡድኖች ገንዘብ አዋጣ ሲሉት በኋላ ይተካለታልና በሚገባ እንዲያዋጣ፣ ሶስተኛ ጸረ ወያኔ ብቻ ሳትሆን በአቋምህ ጸረ ትግሬ ሁሉ ሆነ መገኘት አለብህ የሚል ነበር። ጽንፈኞች የሚቀፉኝ ለዚህ ነው ብል አንዱ ምክንያት ነው። ነገሮችን በኃይል ወጥረው የሚንደገደጉ ብዙውን ጊዜ ተልእኮ እንዳላቸው ከቅርብ ጊዜ ወዲህ ተግ ተግ ያሉትን የአማራና ኦሮሞ ጽንፈኞች ሚና ማጤኑ ይበቃናል። ከኛም በላይ ጸረ ትግሬ ላሳር እያሉ አማራና ክርስቲያኑን መጨረስ ነው ሲሉና ከወያኔና ተለጣፊዎችም ጋር መተቃቀፍን ሲሰብኩ እየተደመጡ ነው። ዋናው ስራቸው ግን አገር ወዳድ ድርጅቶችን ማራከስና ህዝብን እርስ በርስ ማጋጨት ሆኖ ይገኛል። በሌላ በኩል ወደ ራሳችን ተመክሮም ስንመለስ ኢሃፓን ጣዖት ወይ ታቦት ያደረጉት ወደ ቀቢጸ ተስፋው ለመግባትና ለመጨቅየትም የመጀመሪያዎቹ ነበሩ ማለት እንችላለን። የኢትዮጵያ ወርቅ ልጅ ገሞራው ሲተች የጻፈው ወደሚቀጥለው ይወስደኛል። ለውጥ አለ ይሉናል ሰማን እንጂ አላየን፣ ባላገር እኛ እንጂ እንዳለነው አለን። ሙቀጫና ወፍጮ ቁናና እንስራ እያላገጡብን፣ ኢኮኖሚው አደገ ተመነደገ ይላሉ። ለፈፋቸውንም የዓለም ባንክና የአሜሪካ መሳሪያ IMF ያስተጋባሉ። ወያኔ የምዕራቦቹ መናጆ ነውና ያዳንቁታል። ያንድ ሀገር ኢኮኖሚ አደገ ተመነደገ ሊባል የሚችለው የህዝብን ድህነት እየቀረፈ ብዙሃኑን ለብልጽግና ሲያደርስ ነው። አገር በተጨባጭ ለህዝብ በሚጠቅም ይዘት ሲያድግ ነው። መብራት አልባ ውሃ አልባ ግን ህንጻ ሲሰራ አይደለም። ቀለበት መንገድ ሰራን በሚል መመጻደቅ ሲፈጥንም አይደለም። የሀገራችን ብርቅዬ ልጆች መንገድ አዳሪ ሆነው የከተማ ባቡር ሰራው በማለትም አይደለም። ለመሬታችን ለባል ሲሸጥ ሲሰጥ አይደለም። ለተራባ አንጀት ጥይት የሚሰጥበት አገር መሆንም አይደለም። የተወሰኑ የትግራይ ተወላጅ አዜቦች የሚሊዮን ዶላሮች ባለሀብቶች ሲሆኑ ማየት አይደለም። የስቃይና የድህነት ኑሮ ጣክፍላችን ሆኖ ሲያጅበን ቆይቷል እንጂ ለውጮቹ የሚታየው እድገት ብልጽግና ለኛ እንደተሰወረ አለ። ላማለኝ በሰማይ የኛን ችግር የምናውቀው እኛ ብቻ ነን። ወደ ሀቅና ታሪክ መለስ ብለን ስንቀኝ ደግሞ የነበረውና የሚወሸከተው ከነበረው ተቃራኒ ሆኖ እናገኘዋለን። ወያኔ ሆነ የፖለቲካ መደዲዎችና የታሪክ በራጆች የሚያቀርቡት አይናውጣ ቅጥፈት ሆኖ በገሃድ ይታያል። ፋሽስቱ መንግስቱ ንግግር ብሎ በሰፊው በአሐስ ያደነቆረን የሚታመን ቢሆን ኑሮ አገራችን በዴሞክራሲም በብልጽግናም ተጥለቅልቃ ነበር። ሟቹ መለስ ኢትዮጵያ ብሎ መጥራት ቢተናነቀውም በሁሉም አቅጣጫ አይኑን በጨዋጥቦ መዋሸቱ ቅንጣትም አልከበደውም ነበር። የኢኮኖሚ እድገት ሳይሆን ጣራን የበጠሰ የኑሮ ውድነት ሰፍኖብን እንደከረመ ገፈት ቀማሹ ህዝብ ያውቃልና የፈረንጅ የተጨበረበረ አሃዝ አያደናግረውም። ችግሩን የሚያውቀው ህዝብ ይኸው አሁን ድህነቱና ስቃዩ መብታልባነትና በገዛ ሀገሪ ተገዢ ተጨቋኝ መሆኑ ሰለቸኝ ብሎ ተነስቶ ታሪክን መጻፍ ማጻፍ ተያይዟል። የነ አዜብ ድሃነን አገሪቷን አልዘረፍንም የመጸጥ ሳቅ አሳቀው እንጂ አላሳሳተው። አገራችንን ስናስመልስ ሀብታችንም ተመላሽ መሆኑ አይቀርምና ትኩረታችን ወያኔን አስወግዶ አገርን ማስከበር ማስመለስ ላይ መሆኑ አስፈላጊ ነው። ይህም የጋራ ትግላችን ህዝብ ተያይዞት ያለው ትግል በጀመረው ሀዲድ ላይ መጓዙን ይጠይቃል። አሁንም በዘር በክልል ትግሉን ከፋፍለው የግልና ውሱን ጥቅማቸውን ሊያሟሉ የሚጥሩ አሉ። የጋራውን በተከፋፈለ ለመተካት ኢትዮጵያ ያለውን ወደ ጎጥና ብሔረሰብ ደረጃ ለማውረድ ህብረት የተባለውን የድርጅትና ቡድን ፉክቻ እንዲተካው ለማድረግ ገና ከደይኑ አልወጣንም በእና ጠርጣራ ሆኖ መቆምን ግድ ይላልና መዘናጋትን አሽቀንጥረን መጣል ማስወገድ አለብን። ወያኔ ለእርቅ ሲለመን አሻፈረኝ ብሎ ለአመታት አላግጧል። አሁንም አልተቀየረም። ተባልሽ ታረቂ ቢሏት ልመና መሰላት እንደተባለው ነው። ወያኔን ሰላምና እርቅ ሲሉት የተፈራ መስሎት አበየብን። ለወይይት ከውጭ መጥቶትንም አስሮ ከርቸሌ አወረደ። ይህንን አጢኖ በጉንጭ አልፋ ድርድር ለመድከም ከመንደርደር ይልቅ ጸረ ወያኔን ትግል ማፋፋም አስፈላጊ መሆኑን በተደጋጋሚ ተገልጿል። እርቅ ደም ያደርቅ ይልቅ የነበረው ሁሉ እርሙን ማውጣት ተገዷል። ከግባችን ለመድረስ ህብረት ያስፈልገናል። ይህን ጥረት የሚያደናቅፉትን ማግለል ማቸነፍ ይጠበቅብናል። ህብረት አስፈላጊነቱ ወያኔን ለመጣል ብቻ ሳይሆን ከወያኔ ውድቀት በኋላም ህዝብን ወሳኝ የሚያደርግ የሽግግር ሂደትን እውን ለማድረግም ነው። አንድ ድርጅት የሚፈነጭበት ሳይሆን ሁሉም አገር ወዳድ ድርጅቶች ተሰባስበው የሚመክሩበትና ዋናውን ውሳኔ ለህዝብ የሚተውበት ከዚህ የተለየ ሽግግር ሊታየን አይገባም። አሊያማ ወያኔ ያጠመደብን የብጥብጥ ፈንጂ ሁላችንንም ለጥፋት ይዳርገናል። ህብረት ወያኔን ለማስወገድ፣ ህብረት ለዴሞክራሲያዊት ኢትዮጵያ ሽግግር። ወሳኙ ዛሬም ቢሆን ነገ ህዝብ ብቻ ነው። ገሞራው ኃይሉ እንዳለው ወጋ ወጋ አድርጎ እዚያም እዚህ ምድር የኔም ሆነ ያንቺ ግዴታ እኮ ነበር ማንንም የጣለውን እንደገና ማጠር። ወያኔን እናውድም። Thank you.